ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ታህሳስ 7 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል። ምሽቱን የምናስተናግዳችሁ እኔ ቆንጂት ታዬና ሌላው አብሮኝ የሚያስተናግደው ደግሞ ሶሎሞን አባተ ይሆናል።
Most of the protesters are farmers. They came from the rural village into the town. The defense forces already, some of them left.
አብዛኞቹ ተቃዋሚ ገበሬዎች ናቸው። ከገጠር አካባቢዎች ነው ወደ ከተሞች የሚመጡት። የመከላከያ ኃይል ደግሞ ወደ እነዚህ ገጠሮች አምርቷል። ፖሊስም ተቃዋሚ ሰልፈኞቹን ቁጥጥር ስር እያዋሉ ነው ነው ያሉት አንድ ስማቸው እንዳይጠቀስ የጠየቁ የኦሮሚያ ነዋሪ ለቪኦኤ ከተናገሩት የወሰድነው ነው። በአብይ ርዕስ ዘገባ ይኖረናል። ለምሽቱ ካሉን የዓለም ዜናዎች ደግሞ ቡሩንዲ ወደ እርስ በርስ ጦርነት ወደ ማዝቀጥ ደረጃ ደርሳለች ሲሉ የተባበሩት መንግስታት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። በሶማሊያ ደግሞ አገር አቀፍና የክፍላተ ሀገር መሪዎች ቀጣዩ ምርጫ በጥሩ አኳኋን መካሄድ ስለሚችልበት መንገድ ሞቃዲሾ ውስጥ ያካሄዱትን የሶስት ቀናት ውይይት አጠናቀዋል የሚሉትና ሌሎችም ዜናዎች አሉን። አብራችሁን ቆዩ። ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ይህንን ያፈጠጠ አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብም ባለስልጣናቱ ጠይቀዋል። ባለስልጣናቱ ፍራቻቸውን የገለጹትና የዓለም አቀፍ ምላሽ ጥያቄያቸውን ያቀረቡት ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብአዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። ወደ ሶማሊያ ዜና እንለፍ። የሶማሊያ አገር አቀፍና የክፍላተ ሀገር መሪዎች እንደ አውሮፓውያን አቆጣጠር በሚቀጥለው 2016 ዓመተ ምህረት ሊካሄድ የታቀደው ምርጫ በጥሩ መንገድ ይካሄድ ዘንድ ሞቃዲሾ ውስጥ ሲያደርጉ የቆዩትን የሶስት ቀናት ውይይት አጠናቀዋል። አሁን ያለውን አስተዳደር በመጪው መስከረም ወር ለመበተን ወስነዋል ተሰብሳቢዎቹ። ይሁን እንጂ የሀገሪቱ ፕሬዚደንት ሐሰን ሼክ ሞሐሙድ እና 275ቱ የፓርላማ አባላት በምርጫው እንዳይሳተፉ አላገዷቸውም። ሸንጎ የተቀመጡት የሶማሊያ መሪዎች በተጨማሪም መጪው ምርጫ በአውራጃና በጎሳ ምርጫ ድብልቅ ሂደት መልክ እንዲከናወን ወስነዋል። ከዚያ ውሳኔ ላይ የደረሱት የምክር ቤት አባላቱን የመምረጡ ኃላፊነት ለጎሳ አዛውንቶች ይሰጥ ወይስ ለአውራጃ ተወካዮች በሚለው ላይ የሀገሪቱ ትላልቆቹ ክፍላተ ሀገር መሪዎች በመከፋፈላቸው እንደሆነ ነው የተገለጸው። ለበርካታ ዓመታት በርስ በርስ ጦርነት እየታመሰች በኖረችው በሶማሊያ ለመጀመሪያ ጊዜ የተቋቋመውን አስተዳደር የመረጡት 135 የጎሳ መሪዎች እንደነበሩ የሚዘነጋ አይደለም። የተባበሩት መንግስታት ድርጅት የሶማሊያ ልዑክ ኒኬ የአሁኑ የምርጫ ሂደት አፈጻጸም አማራጮች ሊኖሩት ይገባል ሲሉ ለሀገሪቱ መሪዎች መክረዋል። ከእንግዲህ የምክር ቤት አባላትን አጭቶ ማቅረብ ሊኖር አይገባም። ሰው የሚፈልገውን ተፎካካሪ እንዲመርጥ እድል ሊያገኝ ይገባል ብለዋል ልዩ ልዑኩ ኒኬ። ያ ሲሆን በሂደቱ በተሻለ የህዝብ ተሳታፊነት ሊካተትበት ይችላልና ሲሉም አክለዋል። ፕሬዚደንት ማህሙድ የተደረሰው ስምምነት ሁሉም ወገን ከሚፈልገው የተወሰነውን ያገኘበት አስታራቂ ስምምነት ነው ብለዋል። ለሶማሊያ ህዝብ ላስገነዝብ የምፈልገው አሉ፣ ማንም ወገን የፈለገውን ሙሉ በሙሉ ሊያገኝ እንደማይችል ነው። ደግሞም ማንም ቢሆን የፈለግኩትን አላገኘሁም ወይም ደግሞ ይሄኛው ስለምን ተብሎ ተካተተ ብሎ መፍራት የለበትም ብለዋል ፕሬዚደንቱ። መሪዎቹ ያሉ ችግሮችን ለመጨረሻ ጊዜ ፈተው ለማጠናቀቅ እንደገና እንደ አውሮፓውያን አቆጣጠር ጥር 10 ቀን ኪስማዩ ላይ እንደሚሰባሰቡ ፕሬዚደንቱ ገልጸዋል።
የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር የእስልምና መንግስት ነኝ በሚለው ጽንፈኛ የሁከት ቡድን ላይ የሚካሄደው ውጊያ ስለሚስፋፋበት ሁኔታ ለመነጋገር የኩርዶች መሪዎችንም ለማወያየት ወደ ሰሜን ኢራቅ ተጉዘዋል። ሚኒስትር ካርተር ዛሬ ኢርቢል አውሮፕላን ጣቢያ ሲደርሱ የኢራቁ ራስ ገዝ አስተዳደር ምክትል ጠቅላይ ሚኒስትር ቁባድ ታላባኒ ተቀብለዋቸዋል። በኋላ ደግሞ ከኩርድ ፕሬዚደንት ማሱር ባርዛኒ እና በአካባቢው ካሉ የዩናይትድ ስቴትስ ሰዎች ጋር ተገናኝተው ይነጋገራሉ። የኢራቅ ኩርዶች ዩናይትድ ስቴትስ በምትመራው ጸረ አይሲል ዘመቻ ከሚካፈሉ ዋና ዋና የምድር ጦር ወታደሮች አንዱ እየሆኑ መጥተዋል። ጽንፈኛው ቡድን በተከታታይ ሽንፈት እየደረሰበት ይሁን እንጂ አሁንም ኢራቅና ሶሪያ ውስጥ ስፋት ያለው ግዛት እንደተቆጣጠረ ነው። የአሜሪካዊ መከላከያ ሚኒስትር ትናንት ረቡዕ አስቀድሞ ይፋ ባልተደረገ ጉብኝት ባግዳድ ገብተው ከጠቅላይ ሚኒስትር ሃይደር አልአባዲ እና ከመከላከያ ሚኒስትሩ ካሊድ አልአባይዲ ጋር መወያየታቸውና ዩናይትድ ስቴትስ ጸረ አይሲል ዘመቻው እንዲፋጠን የምትፈልግ መሆኑን አስገንዝበዋል። ዛሬ ሚኒስትሩ በሰጡት ቃል ጽንፈኛውን ቡድን በአፋጣኝ ድል ለመምታት ምን ማድረግ እንደሚቻል ከዩናይትድ ስቴትስ የጦር መሪዎች ጋር እንደሚወያዩ የአውሮፓም ሆነ የባሕረ ሰላጤው አገሮች ሌሎችም አስተዋጽኦ እንዲያደርጉ ለመቀስቀስ ስለሚቻልበት መንገድ እንደሚመካከሩ ተናግረዋል።
ይህ በዚህ እንዳለ ኢራቅ ውስጥ የእስልምና መንግስት ነኝ በሚለው ቡድን ታግታ ወከባ ሲፈጸምባት የነበረች አንዲት ያዚዲ የሚባለው የውህዳን ሃይማኖታዊ ማህበረሰብ አባል የሆነች ወጣት ዓለም አቀፉ ማህበረሰብ የሽብርተኛውን ቡድን ወንጀሎች ወደ ዓለም አቀፍ ወንጀል ፍርድ ቤት ICC እንዲመራው ተማጽኖ አቅርባለች። የ21 ዓመቷ ናዲያ ሙራድ ባሲ ጣሃ ትናንት ረቡዕ ለተባበሩት መንግስታት የጸጥታው ምክር ቤት ባደረገችው ንግግር ቡድኑ በያዚዲዎች ላይ የጅምላ ፍጅት እየፈጸመ ነው፣ በጅምላ ይገላል፣ በጅምላ በባርነት ይይዛል፣ ይህም በጅምላ ማጥፋት ጄኖሳይድ ተብሎ መፈረጅ አለበት ብላለች። አይሲስ የሚፈጽመውን ህገወጥ የሰዎች ማጋዝ በተመለከተ በተነጋገረው የምክር ቤቱ ስብሰባ ላይ ወጣቷ ባቀረበችው ጠንካራ ተማጽኖ በተዋጊዎቹ እጅ የደረሰባትን በግድ በሚስትነት መያዝ፣ ወሲባዊ ጥቃትና በጅምላ መደፈር ተግባር ዘርዝራለች።
የእስላማዊ መንግስት ቡድን ሽብርተኞችን የገንዘብ ምንጭ ለመቁረጥ የታለሙ አዳዲስ እርምጃዎችን የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ያጸድቃል ተብሎ እየተጠበቀ ነው። የ15ቱ የምክር ቤቱ አባል ሀገሮች የገንዘብ ሚኒስትሮች ተሰብስበው ውሳኔ ሲያጸድቁ ይህ የመጀመሪያ ጊዜ ይሆናል። የሚወጣው ሰነድ የታለመው በአልቃይዳ ላይ የአሁኑ ማዕቀብ ሰፍቶና ተጠናክሮ እስላማዊ መንግስትን እንዲያካትት ለማድረግ መሆኑ ተገልጿል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ውሳኔ ይጸድቃል ብለው እንደሚጠብቁ ተናግረዋል።
በሊቢያ ሁለት ተቀናቃኝ ምክር ቤቶች ውስጥ የሚገኙ መሪዎች አንድ የጋራ መንግስት ለመመስረት መስማማታቸው ተነግረዋል። መሪዎቹ ከስምምነት የደረሱት በሞሮኮዋ የመዝናኛ ከተማ ሲክራት ላይ ባደረጉትና በርካታ መሰናክሎችን በድል በተወጡበት ውይይት መሆኑም ተነግሯል። በዚሁ ወቅት አዲስ ጠቅላይ ሚኒስትር ተሰይሟል። የአሜሪካ ድምፁ ዘጋቢ ኤድዋርድ ዩሬኒያን ከካይሮ የላከውን አዲሱ አበበ ያቀርበዋል።
ህዝብ በደስታ ተሞልቷል፣ ያጨበጭባል። ሊቢያ ሊቢያ እያለ ደስታውን ይገልጣል። ይህ የሆነውም የሁለቱ ተቀናቃኝ ምክር ቤቶች አፈ ጉባኤያት የስምምነቱን ሰነድ በሚፈርሙበትና ከዚያም ንግግር በሚያደርጉበት ወቅት ነው። አንድነታቸውን ለማሳየትም ሁለቱ እጅ ለእጅ በመጨባበጥ ስምምነት መግለጫ አሳይተዋል። ይህ በሁለቱ መካከል የተፈረመው ስምምነት ሊቢያን እንደ አውሮፓ አቆጣጠር ከ2011 ዓ.ም ወዲህ ሁለት የለያትን ክፍፍል ያስቀረ በመሆኑ ህዝቡ በታላቅ ደስታ ነው የተቀበለው። እናም በዚሁ መሰረት ሊቢያ ከ40 ቀናት በኋላ አዲስ የአንድነት መንግስት ትመሰርታለች ማለት መሆኑ ነው። የሞሮኮ ውጭ ጉዳይ ሚኒስትር ሳላኤዲን ሚዙር ስምምነቱን ከፈረሙት አንዱ ናቸውና ይህ የአንድነት መንግስት ምስረታ በከፍተኛ መፈቃቀድና ስምምነት የመጣ ነው ይላሉ።
ሊቢያ ሙሐጣ ቢመኻጢር መኻጢር ኻሪጂያ ወመኻጢር ዳኺልያ
ሊቢያ ልታተኩርበት የሚገባ የውስጥና የውጭ የጥቃት ኢላማዎች አሉባት። ምንም እንኳ የሚፈለገውን ያህል የተሟላ ባይሆንም የህብረት ስምምነቱ የተለያዩ ፓርቲዎች የሊቢያን ተቋማት እንዲገነቡ ጸጥታና መረጋጋቷን እንዲያረጋግጡ ያደርጋል።
ማርቲን ኮብለር በሊቢያ የተባበሩት መንግስታት ድርጅት ልዩ ልዑክ ናቸው። ወደፊት ብርቱ ስራ የሚጠብቃቸው መሆኑን በመግለጥ የአዲሱን የአንድነት መንግስት መሪ ማለትም አዲሱን ጠቅላይ ሚኒስትር ፋውዝ ሳራጅን አስተዋውቀዋቸዋል።
I don't envy you. There is a heavy workload in front of the government. There is first the national reconciliation.
እርሶን መሆን አልመኝም ልሎት ወዳለሁ። እጅግ የበዛ ስራ መንግስቶ ፊት ተደቅኗል። መጀመሪያ በሀገሪቱ ብሔራዊ እርቅ መካሄድ ይኖርበታል። ከዚያ የጸጥታ ጉዳይ ነው። የአሸባሪነትና የእስላማዊ መንግስት ተዋጊዎች የደቀኑት ችግር አለ። እነዚህ ሁሉ በአስቸኳይ መፈታት ያለባቸው ነገሮች ናቸው።
የተባበሩት መንግስታት ድርጅት ከአዲሱ የሊቢያው አንድነት መንግስት ጎን እንደሚቆም ያረጋገጡት ኮብለር፣ ይህ መንግስት ደግሞ አሉ አክለውም፣ አገሪቱ ውስጥ ይልቁንም ቤንጋዚና በተለያዩ ስፍራዎች ባሉ ስደተኞች ላይ የሚፈጸመውን የከፋ የሰብአዊ መብት ረገጣ ለማቆም ብርቱ ጥረት ማድረግ ይኖርበታል። ሊቢያን መልሶ በመገንባቱ ጥረትም የተባበሩት መንግስታት እገዛ ይኖራል ብለዋል ኮብለር። የአዲሱ አንድነት መንግስት ጠቅላይ ሚኒስትር ሳራጅ በበኩላቸው ሊቢያን ወደ አንድነት ለማምጣት ዓለም አቀፉን ማህበረሰብ የተጫወተውን ሚና አወድሰው፣ ሁሉም ወገኖች ታዲያ ለአዲሱ ሊቢያ መስረታ ትብብራቸውን እንዲያሳዩ ተማጽነዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ 27 2008 ዓመተ ምህረት ምሽት ፕሮግራም ነው።
ማን ነው ጋኔን? ማን ነው ሰይጣን? ማን ነው ጠንቋይ? ሰው የሚገለው ነው? ህጻናትን በየመንገዱ የሚረሽነው ነው ወይስ በሰላማ ቤቶታችንን ተቀበሉን ብሎ ሰላማዊ ሰልፍ የሚወጣውና ህገ መንግስቱ በፈቀደው አግባብ ችግሩን ለማስረዳት አቤት አቤት እያለ ያለ ህዝብ ነው ይሄ ስም ሊሰጠው የሚገባ? ይህንን ህዝብ የሚፈረደው አዳማጭ የሚፈረደው?
አቶ በቀለ ነጋ የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊን ድምፅ ነው የሰማ ነው። ለትናንትናው የጠቅላይ ሚኒስትር ኃይለማርያም ደሳለኝ መግለጫ ከሰጡት ምላሽ የተቀነጨበ ነው አሁን የሰማችሁት። ዘርዘር ያለ ዘገባ ይዘናል።
ምንም ያደረሱት ያልታወሱ የማስታውሰው ነገር የለም። ህዝቡን ተቀላቅዬ አጨብጭቤ ያለው በጣም ደስ የሚል ሞመንት ነበር። ምክንያቱም ከረጅም ጊዜ ድርድር በኋላ ውጤት ታገኝ እንዲሁም ደግሞ በመካከሉ በጣም ተስፋ የሚያስቆርጡ ነገሮች ነበሩ። ምናልባትም ፓሪስ ላይ ላይሳካ ይችላል የሚል ሀሳብ ሁሉ ተንጸባርቆ ነበር እና መጨረሻ ላይ ሆኖ ስታየው በጣም ደስ የሚል ሞመንት ነበር እና ልብ የሚሰቅል ነበረ።
በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የተፈጥሮ አካባቢ ጉዳዮች ረዳት አማካሪና በፓሪሱ የአየር ንብረት ጉባኤ የኢትዮጵያ ተደራዳሪዎች ቡድን አባል የሆኑትን ዶክተር ሙሉጌታ መንግሥት አያሌውን ነው የሰማችሁት። በምሽቱ ዝግጅታችን ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ላለፉት ሶስት ሳምንታት የኦሮሞ ብሔረሰብ አባላት ተማሪዎች የአዲስ አበባ አስተዳደር ወደ አጎራባች ከተሞች መስፋቱን ሲቃወሙ ሰንብተዋል። የተቃውሞ መነሾ እርምጃው ያለ ተገቢ የገንዘብ ክፍያ ገበሬዎችን የሚያፈናቅል የመሬት ቅርምት ነው የሚል መሆኑ ተዘግቧል። የጸጥታ ኃይሎች ተቃዋሚዎቹ ላይ በወሰዱት እርምጃ ቢያንስ 5 ሰዎች እንደተገደሉ መንግስት አምኗል። ተቃዋሚዎች በበኩላቸው የተገደለው ሰው ቁጥር 60 እንደሚደርስ የገለጹ ሲሆን ከጸጥታ አስከባሪ ወገኖች የሞቱ እንዳሉም ተገልጿል። ጽዮን ግርማ የዛሬውን ውሎ የተመለከቱ ርዕሶችን ይዛለች። ማርታ ቫንደር ቮልፍ ደግሞ ከአዲስ አበባ የላከችውን ዘገባ የተቃውሞውን ጅምር ያትታል።
የኦሮምኛ ቋንቋ ዝግጅት ክፍል ባልደረቦቻችን ስለ ዛሬው ዕለት ውሎ ምንጮቻቸውን ጠቅሰው ባጠናከሩት ዘገባ በዛሬው ዕለት በሱሉልታ፣ በሆሮ ጉድሩ ወለጋ፣ በምዕራብ ወለጋ ነጆ ከተማና በጫንቃ ሰልፉ መቀጠሉንና በዚህም የሰው ሕይወት ማለፉን ዘግበዋል። በሌላ በኩል በኢሉባቡር አልጌ ከተማ ለሰላማዊ ሰልፍ የወጡ ሰዎች ተቃውሟቸውን አሰምተው በሰላም ተመልሰዋል። ቁጥራቸው ያልታወቁ በርካታ ሰዎች መታሰራቸውንና አብዛኞቹ የኦሮሚያ ክልል ከተሞች በፌዴራል ፖሊስና በመከላከያ ፖሊስ ቁጥጥር ስር መዋላቸው ተዘግቧል። የተማሪዎቹ የተቃውሞ ወዲያውኑ በአዲስ አበባ ከተማ ዙሪያ ያሉ የኦሮሚያ ክልልን አዳረሰ። ገበሬዎችና ሌሎች ነዋሪዎችም በተቃውሞ ተማሪዎቹም ተቀላቀሉ። መንግስት አንዳንዶቹ ተቃዋሚዎች አገሪቱን ለማናጋት የሚንቀሳቀሱ ናቸው በማለት ይከሳል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ነዋሪ ወደ ክልሉ የተላኩ የጸጥታ ኃይሎች ሌሎች ዜጎች ተቃውሞውን እንዳይቀላቀሉ መንገዶችን ዘግቶ እየተቆጣጠረ ነው ብለዋል።
አብዛኞቹ ተቃዋሚዎች ገበሬዎች ናቸው። ከገጠር አካባቢዎች ነው ወደ ከተሞች የሚመጡት። የመከላከያ ኃይል ደግሞ ወደ እኚህ ገጠሮች አምርቷል። ፖሊሶችም ተቃዋሚ ሰልፈኞቹን በቁጥጥር ስር እየዋሉ ነው።
የኢትዮጵያ መንግስት ተቃዋሚ ሰልፈኞቹ ከጸጥታ አስከባሪዎች ጋር ባደረጉት ግጭት 5 ሰዎች መሞታቸውን አረጋግጫለሁ ብሏል። ተቃዋሚ የፖለቲካ ፓርቲዎች ግን የተገደሉት ሰዎች ቁጥር 60 ደርሷል ይላሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ረቡዕ ባወጣው መግለጫ ደግሞ መንግስት ተቃውሞውን በኃይል እያፈነ ነው ብሏል። በአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን የተባለውን በመቃወም ባለፈው ዓመት ሚያዝያ ወርም እንዲሁ ተቃውሞ ተነስቶ ነበር። ተቃውሞውን ተከትሎ የጸጥታ ኃይሎች በወሰዱት የኃይል እርምጃ በደርዘኖች የሚቆጠሩ ሕይወታቸው አልፏል። ከፍተኛ ቁጥር ያላቸው ሰዎች ታስረዋል። ማስተር ፕላን የተባለው የዋና ከተማዋን ማለትም የአዲስ አበባን ድንበር የሚያሰፋ ንድፍ ነው። በዙሪያዋ የሚኖሩ የኦሮሚያ ክልላዊ አስተዳደር ዜጎች የታቀደው መዋቅር መሬታችንን ነጥቆ የባህል ቅርሶቻችንን የሚያወድም በመሆኑ ያሳስበናል ይላሉ። የኢትዮጵያ መንግስት ባለስልጣናት ካለፈው ዓመት ተቃውሞ በኋላ ስለ ማስተር ፕላኑ ጉዳይ ከሚመለከታቸው ጋር ሁለገብ ውይይት ለማድረግ ቃል ገብተው ነበር። ተቃዋሚው የኦሮሞ ሕዝብ ኮንግረስ መሪ ፕሮፌሰር መረራ ጉዲና እንደዚህ ያለ ቃል የተገቡት ውይይቶች አልተደረጉም ይላሉ።
We tried several times. They refused. Then we tried to organize open public meetings.
ብዙ ጊዜ ውይይት እንዲደረግ ሞከርን፣ አናደርግም አሉ። ከዚያም ግልጽ ህዝባዊ ስብሰባ ለማድረግ ሞከርን፣ እሱንም እምቢ አሉ። መንገዱን ዘጉብን። አሁን እንግዲህ እዚህ ላይ ደረስን። የዚህ መንግስት ሁኔታ ህዝቡን አንገሽግሾታል። በተለይም ወጣቱ ይህ መንግስት በሚያደርገው ሁሉ ተንገሽግሿል።
መረራ ጉዲና ማስተር ፕላኑ መሰረዝ አለበት፣ የኦሮሚያ ክልላዊ አስተዳደር መንግስትን ፈርሶ በሌላ መተካት አለበት ይላሉ። መንግስት በበኩሉ ማስተር ፕላኑ ስራ ላይ አልዋለም ይላል። ተቃዋሚዎች ደግሞ ገበሬዎችን ማፈናቀል ከተጀመረ ቆይቷል ይላሉ። በኢትዮጵያ ተቃውሞ ብዙም አይካሄድም። ገዢው ፓርቲ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ስልጣን የያዘ ሲሆን ባለፈው ግንቦት ወር በተካሄደ ምርጫ ሙሉን የምክር ቤት መቀመጫ ተቆጣጥሯል። የሆነ ሆኖ የጸጥታ ጥናቶች ተቋም ባልደረባ ሀሌሎ ያሉሌ ውጥረት እንደሰፈነ ይናገራል።
I think what we're witnessing is an unprecedented level of protests.
ታይቶ የማይታወቅ ከፍተኛ ተቃውሞ ነው እየተመለከትን ያለ ነው። የጸጥታ ኃይሎችም ሆኑ መንግስት የተከሰተውን ከፍተኛ ተቃውሞ የተጠበቀ አይመስለኝም። በኔ እምነት የክልሉ መንግስትም እንዲህ አይነቱን ጥያቄ ለመመለስ የተዘጋጀ ያለ መሆኑን ሁኔታው አሳይቷል።
ኢትዮጵያ በፍጥነት በኢኮኖሚ እያደጉ ካሉ የአፍሪካ ሀገሮች አንዷ ናት። ሆኖም 1/3 ዜጎቿ አሁንም ከድህነት ወለል በታች የሚኖሩ ሲሆን በዚህ አመት በተከሰተው ድርቅ ደግሞ የብዙ ሚሊዮን ህዝብ ለረሃብ አደጋ ተጋልጧል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በሰሜን ጎንደርና አካባቢው በቅማንት ብሔረሰብ አባሎችና በአማሮች መካከል ግጭት መከሰቱና የበርካታ ሰዎች ሕይወት መጥፋቱ ትናንት ባስተላለፍነው ዝግጅት ማሰማታችን ይታወሳል። ዛሬ ደግሞ የችግሩ ሰለባ ከሆኑት መካከል አንድ ስማቸውን ለመግለጽ ያልፈለጉ የትግራይ ተወላጅ አነጋግረናል። ያነጋገራቸው ባልደረባችን በትረ ስልጣን ነው። አዳነች ፍስሐዬ ታቀርበዋለች።
በጎንደር አካባቢ የግጭት ሰለባ ከሆኑት መካከል አንዱ መተማ ውስጥ ሽንፋ በተባለው ቦታ ተጠለው ስለሚገኙት ሰዎች ገልጸዋል።
እዚ ዘለና ብዙ ጊዜ ዘለር አተሚትን ከሁን ሰባት ነው ዘለ ከምትተረፉ ደግሞ ያው ካሊዝ ገጠራ ጠለው አካም ደግሞ ካሊዝ ካንዱ ነው።
አሁን ለጊዜው እዚህ ቦታ ላይ ተጠልለን ያለ ነው 400 እንሆናለን። የተቀሩት ደግሞ በሌሎች ገጠሮች ነው ያሉት። ሌላ መጠለያ ሰፈርም አለ። ጥቃት የሚከፍቱብን ሰዎች የከተማይቱ ነዋሪዎች ናቸው። ሆን ብሎ የሚያደራጃቸው ማን እንደሆነ ግን አይታወቅም። ሰው ላይ ደህና ናቸው፣ ንብረት ላይ ግን በሙሉ ነው የዘረፉት። 50ና 60 የምንሆን የትግራይ ተወላጅ ነጋዴዎች ነበርን። ንብረታችንን በሙሉ ዘርፈውታል። የቀረ አንድም ነገር የለም። እስካሁን ባለው ጊዜ የተደረገልን እርዳታ የለም። የታሰረ ሰውም የለም። ይህ የጸረ ሰላም ሰዎች ተግባር በመሆኑ ልትደናገጡ አይገባም። መንግሥት የሚያስፈልገውን እርዳታ ሁሉ ያደርግላችኋል ብለውናል።
የሀገሪቱ ባለሥልጣኖች ቦታው ድረስ ሄደው እንዳነጋገሯቸውና እንዳጽናኗቸው የትግራይ ተወላጅ ገልጸዋል። ያነጋገሯቸው ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የአማራ ክልል ፕሬዚደንት ደጉ እንዳርጋቸውና አቶ አዲሱ ለገሰ እንደሆኑም ተናግረዋል። መንግሥት የሚያስፈልገውን እርዳታ ሁሉ ያደርግላችኋል፣ እናንተ ግን ተስፋ ሳትቆርጡ ለልማት በርትታችሁ ስሩ በማለት ሞራል ሰጥተውናል፣ እኛም ተቀብለነዋል ብለዋል። የኢትዮጵያ መንግሥት የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ስለ ጉዳዩ ማብራሪያ ሰጥተዋል።
ቅማንትን ሐራም ኢሉት ንዓለ ጎንፅ ነይሩ ኣብሳት ድማ ታርጌት ተገብሩ።
በቅማንቶችና በአማሮች መካከል ግጭት ተነስቶ ነበር። በመሃሉ የትግራይ ተወላጆችና አገዎች ኢላማ ተደረጉ። የተፈጠረውን ችግር ለማረጋጋት ተብሎ የፌዴራልና የክልላዊ መንግሥት ባለሥልጣኖች ወደ ጎንደርና ወደ አካባቢው ሄደው ስለ ወደፊት መፍትሔ ተነጋግረዋል። ባለሥልጣኖቹ ወደ አካባቢው የሄዱት በቅማንትና በአማሮች መካከል የተፈጠረው ግጭት መፍትሔ እንዲያገኝ ለመጣር ሲሆን ከዚያ ጋር በተያያዘ አደጋ የደረሰባቸው ሰዎች ካሉም ለማየትና መፍትሔ ለማግኘት ነው ወደ አካባቢውም የሄዱት።
ወደ ጎንደርና አካባቢዋ የሄዱት የፌዴራልና የክልሉ ባለሥልጣኖች ለችግሩ ዘላቂ መፍትሔ ሊገኝ የሚችልበትን መንገድ ፈልገው እንደተመለሱ ሚኒስትር ጌታቸው ረዳ ጠቁመዋል።
ቀጣዩ ዘገባ ወደ ቡሩንዲ ይወስደናል። ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ይህንን ያፈጠጠ አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብም ባለስልጣናቱ ጠይቀዋል። ባለስልጣናቱ ፍራቻቸውን የገለጹትና የዓለም አቀፍ ምላሽ ጥያቄያቸውን ያቀረቡት ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብአዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። ሊሳ ሽላይን ከጄኔቫ ለቪኦኤ ያስተላለፈችው ዘገባ አለ። ትዝታ በላቸው ታቀርበዋለች።
ብሩንዲ ውስጥ የጭካኔ አድራጎቶች እየተበራከቱ ነው ብለዋል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ዛይድ ራይድ አል ሁሴን የዛሬውን የምክር ቤቱን ልዩ ስብሰባ ሲከፍቱ። ማዋከብ፣ የጥላቻና ጸብ አጫሪ ንግግሮች ብሩንዲን ወደዚያ ፈተና እጅግ የበዛበት የጨለማና የአስፈሪ ሁከት ዘመን መልሰው እየዘፈቋት ነው ብለዋል ኮሚሽነር ዛይድ።
ቡሩንዲ ኢዝ አት በርስቲንግ ፖይንት ኦን ዘ ቨሪ ካስፕ ኦፍ
ቡሩንዲ ልትፈነዳ ነው። በርስ በርስ ጦርነት የመጨረሻ ቋፍ ላይ ትገኛለች። ጉዳዮችን በቁጥቁጥና አንዳንድ እያሉ ለመፍታት የመፈለግ ዙሪያ ጥምጥም የመዞር የመሽከርከር ጊዜ ዛሬ አብቅቷል። ቡሩንዲ ውስጥ እየታየ ያለው ሁኔታ ቆፍጣናና እጅግ አፋጣኝ ምላሽ ከዓለም አቀፉ ማኅበረሰብ እየጠየቀ ነው።
ካለፈው ሚያዝያ አጋማሽ ወዲህ ቢያንስ 400 ሰው መገደሉን ከፍተኛ ኮሚሽነሩ ተናግረዋል። ያ ጊዜ ፕሬዝዳንት ፒየር ኢንክሩንዙዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ያሳወቁበት ጊዜ ነበር። ይህንን የፕሬዝዳንቱን ውሳኔ ብዙዎች ህገ መንግስቱንና የአሩሻን ስምምነት የሚጥስ ነው ሲሉ ይተቻሉ። ባለፈው ህዳር ወር ብቻ በአስሮች የሚቆጠሩ ሰዎች ያለ ፍርድ ሳይገደሉ እንዳይቀሩ የተናገሩት ሚስተር ዛይድ 3500 ሰዎች በክፉና በጭካኔ መንገድ መታሰራቸውን መያዛቸውን ወደ ሩብ ሚሊዮን የሚሆኑ ብሩንዲያውያን ደግሞ ወደ ጎረቤት ሀገሮች መሰደዳቸውን አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ አማካሪ አደም ደንግ የእርስ በርስ ፍጅትን ለመከላከል ግልጽ የማስጠንቀቂያ መልእክቶች ነበሩ ብለዋል።
In a speech on 29 October that received much attention,
ባለፈው ጥቅምት 20 2008 ዓ.ም ባደረጉት የብዙዎችን ትኩረት የሳበ ንግግር የህግ መወሰኛ ምክር ቤቱ ፕሬዚዳንት ሬቨረንድ ዲኩሪዮ የእርስ በርስ ግጭት ቀስቃሽ ነው ሊባል የሚችል ጠባጫሪና የማስፈራሪያ ቃላትን ተጠቅመዋል። አነጋገራቸው ከሩዋንዳ የእርስ በርስ ፍጅት በፊትና ፍጅቱ ሚካሄድ በነበረ ጊዜ ጥቅም ላይ ከዋሉት ጋር ተመሳሳይ ነው።
በሩዋንዳ የእርስ በርስ ፍጅት ወቅት አክራሪ ሁቶች 800 ሺህ የሚሆኑ አብዛኞቹ ቱትሲ የሆኑ ዜጎችን መፍጀታቸው አይዘነጋም። ማስጠንቀቂያዎችና ወገዛዎች ከየአቅጣጫው ቢሰነዘሩም እንኳን የብሩንዲ መንግስት በጉዳዩ ላይ መግባባት አልተቻለም። የብሩንዲ መንግስት ተወካይ ኤሊሳ ኢንክሩምቡሪ እንዲያውም በዲሞክራሲ የተመረጠን መንግስት በመፈታተን የአገሪቱን ተቃዋሚዎች ከሰዋል። የብሩንዲን ችግር ለመፍታት ብሩንዲያውያን መካከል ውይይት መደረግ እንዳለበትም አስምረውበታል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ጋቢና በሚል የተሰየመ ልዩ ዝግጅት እንድታደምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትስ ላይ እንገኛለን።
በኢንተርኔት amharic.voanews.com ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይካስ ውደዱ ማለት ነው አይደለም? ተነጋገሩ።
በእጅ ስልካችሁ voa.horn.mobi እንዲሁም ናይል ሳት ላይ እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። አዲስ አበባ ላይ ከሰዓቱ ዋና ዋና ዜናዎች ጥቂቶቹን ቆንጅት ታሰማናለች።
ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ያፈጠጠውን አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብ ባለስልጣናቱ ጠይቀዋል። ይህ የሆነው ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብአዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ከብሔራዊ ጸጥታ ቡድናቸው ጋር ከዋሽንግተን ወጣ ብሎ በሚገኘው ብሔራዊ የጸረ ሽብርተኝነት ማዕከል ስብሰባ አካሂደዋል። የስብሰባው ዓላማ የመንግስት ዘርፎች በሙሉ የሀገሪቱን ከጥቃት ለመጠበቅ የሚያካሂዱትን ጥረት ለመገምገም ነው ብለዋል። ሚስተር ኦባማ ከስብሰባው በኋላ መግለጫ ሰጥተውበታል።
ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አመሰግናለሁ ቆንጅት ለዋና ዋና ዜናው። የተከታዩ ርዕሳችን አብይ ጉዳይ ወደ ኦሮሚያ ይወስደናል። በኦሮሚያ የተቀሰቀሰውን ሁከት አስመልክቶ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ጨምሮ ከፍተኛ የሀገሪቱ ባለስልጣናት መግለጫ ሰጥተዋል። የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ እና ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ ሁከቱን ከበስተጀርባ ሆነው እያቀጣጠሉ ያሉት በሀገር ውስጥ በህጋዊ መንገድ ተመዝግበው የሚንቀሳቀሱና በውጭ በአሸባሪነት እየተፈረጁ ቡድኖች ናቸው ሲሉ ከሰዋል። በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ስለተሰጡት አስተያየቶች መልስ እንዲሰጡ ለዛሬ በውጭ ያለውን የኦሮሞ ነጻነት ግንባር ኦነግና ከሀገር ውስጥም የኦሮሞ ፌዴራላዊ ኮንግረስን ጋብዘናል። ሶሎሞን ክፍሌን ያናገራቸው።
ኦነግን ላስቀድም። አቶ ቶሌራ አደባን አግኝቻለሁ። የኦሮሞ ነጻ አውጪ ግንባር ቃል አቀባይ ናቸው። አቶ ቶሌራ ማክሰኞ ታህሳስ 5 ቀን 2008 ዓ ም በኢትዮጵያ የጸረ ሽብር ግብረ ኃይል የተሰጠውን መግለጫ አስመልክታችሁ በማግስቱ ትላንት መሆኑ ነው የበኩላችሁን ምላሽ በመግለጫ መልክ አውጥታችኋል። እስቲ ባጭሩ የመግለጫችሁን ጭብጥ ግለጹልኝ።
በአራት ዓመት ሙሉ በኦሮሞ ሕዝብ ላይ የታወጀ አዋጅ በሌላ መልኩ መጥቶ ስልጣኑን በፌዴራል መንግስት ስር አድርጎ በመንግስቱ የመከላከያ ሰራዊት ስር እንትን ማድረጉን ነው የሚገልጸው አዋጁ እና ይሄንም በመቃወም ህዝቡ ትግሉን እንዲቀጥል ማንኛውም ደግሞ ተጨቋኝ ህዝቦች እንደ ኦሮሞ ህዝብ በደል ሲደርስባቸው የነበሩ በመሆናቸው ከዚህ ጋር ተሳትፏቸውን ከትግሉ ጎን በመቆም ትግላቸውን እንዲያፋፍሙ የሚያደርግ ነው እና በዚህ ላይም ደግሞ የኦሮሞ ህዝብ ትግሉን የበለጠ እንዲያፋፍም ጥሪ የሚያቀርብ ነው።
በኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር በአቶ ጌታቸው ረዳ ትላንት የተሰጠውን መግለጫ ላሰማውና የእርሶን አስተያየት ይሰጡናል።
እዚህ ሀገር በህጋዊ መንገድ የሚንቀሳቀሱ ድርጅቶች አሉ። ህጋዊ ሲባል ያው ለምዝገባ ሲባል ህጋዊ የሆኑ በተሻለ መጠን ግን በግርግርና በሁከት አመካኝተውም ቢሆን ራሳቸውን ቤተ መንግስት ውስጥ እናገኝ ይሆናል የሚል ቅዠት ያለባቸው ወገኖች አሉ። እነሱ በስፋት እዚህ ላይ ተንቀሳቀሱበታል። ከምንም ነገር በላይ ግን ከእነሱም ጋር በመሆን በአሸባሪነት የተፈረጁ ውጭ ሀገር ያሉ ድርጅቶችም በስፋት በዚህ ጉዳይ ላይ የተሰማሩበት በርካታ የሰው ልጅ አልቆ ንብረት ወድሞ የለየለት ስርዓት አልበኝነት ካልሰፈነ በስተቀር አላማችን ይሳካል ብሎ የማያምኑ ወገኖች የሚቻላቸውን ሁሉ ጥረት አድርገው የሚቻላቸውን ሁሉ ሪሶርስ መድበው የተንቀሳቀሱበት ሁኔታ ነው ያለው። ስለዚህ አሁን እንዳልኩት ግጭቱ አሁን የሚገለጽበት ደረጃ በጣም የተለየ ነው።
አድምጠውት ከሆነ አቶ ቶሌራ መልሶን መቀጠል ይችላሉ።
በወያኔ መንግስት ብቻ ሳይሆን ከዛ በፊት ያሉ መንግስታት በሙሉ አንድ ችግር ሲያጋጥማቸው ችግሩን በሌላ ላይ ለማላከክ ነው እንጂ የሚሞክሩት ችግሩን ቀረብ ብለው አይቶ መፍትሄ ለመስጠት አይፈልጉም። አድበስብሶ ለማለፍ ነው የሚፈልጉት። እና በዚህ በተሰጠው መግለጫ ውስጥ የሚታየው ምንድን ነው? ከበስተጀርባ ኦነግ አለበት፣ ሌሎች በህጋዊ መልክ የሚሰሩ ድርጅቶችም አሉበት ምናምን የሚል መግለጫ ነው። ዋናው ነገር የኦሮሞ ህዝብ ከላለፉት ሶስት ሳምንታት በተለይ በላለፉት ሶስት ሳምንታት ይህንን እምቢታውን ለማሳየት የተገደደው በማንነቱ ላይ ያነጣጠረ የማስተር ፕላን ተግባራዊ ለማድረግ በመሞከራቸው ነው። ይህንን ትግል ህዝቡ ራሱ ይህንን አመፅ ህዝቡ ራሱ የዚህን አዝማሚያ ተገንዝቦ ያስነሳው ነው እንጂ የሌሎች ድርጅቶች እጅ ያለበት የሚያስብል አይደለም። እንደምንገምተው ወይም ደግሞ ያለ እውነታ ይሄ ነው። ይሄንን እንደመመለስ አሸባሪዎች የሚል ቃል ይጠቀማሉ። አሸባሪነት ግልጽ አይደለም። አሸባሪ የስምንት አመት የአስር አመት ተማሪ የሚገል ነው። አሸባሪ ሽማግሌ፣ ህፃን፣ ሴት፣ ወንድ ሳይል በጅምላ የሚጨፈጭፍ የሚያፈናቅል የተለያዩ በደሎችን የሚፈጽም መንግስት ነው እንጂ አሸባሪ የኦሮሞ ነጻነት ግንባር አይደለም። ከዚህ ሁሉ ከችግሩ የሚያወጣ ወይንም ደግሞ መፍትሄ የሚሆነው ድርጅቶችን መወንጀል ወይንም ደግሞ ህዝቡን እንዳለ አሸባሪ ማለት ሳይሆን ህዝቡ ምን ተበደለ፣ ምን ሆነ፣ ችግሩ ምንድን ነው ብሎ ለችግሩ መፍትሄ መፈለግ ነው ዋናው ነገር እና የተሰጠው መግለጫ በእውነቱ የኦሮሞ ነጻነት ግንባርን የሚመለከት አይደለም። ይሄንን ትግል ወይንም ደግሞ አመፁን ያስነሳው ህዝቡ ራሱ ነው። ይሄ ደግሞ መብቱ ነው። የራሱን ማንነት ከአደጋ ለማዳንና ራሱን ለመከላከል የወሰደው እርምጃ ነው።
አቶ ቶሌራ አደባ የኦነግ ቃል አቀባይ፣ አመሰግናለሁ። እስቲ ደግሞ በሀገር ውስጥ በህጋዊ መንገድ ተመዝግበው ከሚንቀሳቀሱና በኢትዮጵያ መንግስት ሁከቱን በማቀጣጠል ከሚከሰሱ ድርጅቶች አንዱን የኦሮሞ ፌዴራሊስት ኮንግሬስ ልጠይቅ። የድርጅቱን ዋና ጸሐፊ አቶ በቀለ ነጋን ነው ያገኘሁት። እናንተን አስመልክቶ የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ለሀገር ውስጥ መገናኛ ብዙሃን የሰጡትን አስተያየት ባጭሩ ላሰማውና የእርሶን ምላሽ ይሰጣሉ።
ስለዚህ ሰዎች የተሰጣቸው መመሪያ ውስጥ ይሄ ነበረው ያልነበረም ሌላ ጉዳይ ነው። በነገራችን ላይ ሁከት የጠራ ወገን ጋኔን የጠራ ወገን ጋኔን ስለመቆጣጠሩ እርግጠኛ መሆን አይችልም። አሁን የጠሯቸው ሰዎች የጠሩትን ጋኔን መቆጣጠር ስለመቻላቸው እነሱም እርግጠኛ አይደሉም። ይህንን ጋኔን ልክ ማስገባት የሚችል የተደራጀ ህዝብና መንግስት ብቻ ነው። ስለዚህ ይህን መግለጫ አዲስ መልኩ ማውጣት አሁን እንደ አዲስ ማውጣት ያስፈልገበት ዋናው ምክንያት እነኚህ የተጠሩ አጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው።
እንግዲህ በመጀመሪያ ደረጃ አገር ውስጥ ተመዝግበን የምንንቀሳቀስ ያሏቸው ፓርቲዎች ስለ ኦሮሞ ጉዳይ የሚከራከር ስለ ኦሮሞ ጉዳይ በህገ መንግስቱ በፈቀደው አግባብ ጥያቄዎችን የሚያቀርብ አንድ የኛ ፓርቲ ነው። የኦሮሞ ፌዴራላዊ ኮንግረስ በህግ የተቋቋመ መሆኑን እሳቸውም ተናግረውታል። ከውጭ የሚገፋ ምን የሚል ነገር የሚባለው በተለምዶ መንግስት የለመደው ነው። ይሄ የማይወዳቸውንና ያባረራቸው በራሱ 100% በሚሆንበት ፓርላማ ውስጥ በራሱ በፓርላማ የፈረጃቸውን ከነሱ ጋራ ብዙውን ነገር ማገናኘት ይፈልጋል። ህግ ደግሞ አውጥቷል። ህገ መንግስቱ የሚጥስ ህግ፣ የሽብር ህግ የሚል አውጥቷል። ሀሳብን በነጻነት የመግለጽ መብትን ለመገደብ ባወጣው ህግና እሱ በሚለው መንገድ ብቻ ዳኛውም ራሱ ፈራጁም ራሱ ምስክሩም ራሱ ሆኖ የፈለገውን በሚዲያው ህዝብ ግብር በሚከፍልበት ሚዲያ ሲናገር መንግስት በእውነቱ በጣም ነው የሚያሳዝነን። እኛ በበኩላችን ከማንም ጋር ግንኙነት የለንም። ደግሞ ህጋዊ ሆነን ሀሳባችንን በመግለጻችን ደግሞ አግባብ የሌለው አባባልም ሊሰነዘርብን አይገባም። እንደ ሰው ልንታይ ይገባል። መንግስት ደግሞ እንደ መንግስት ነው መናገር ያለበት። አነጋገሩን ሰምቼዋለሁ። እኛ አንፈናቀልም ከመሬታችን ላይ ያለ አግባብ። ልማት ሲባል እኛንም የሚጠቅም መሆን አለበት። በአሁኑ ሰዓት በአንድ በኩል በረሀብ፣ በአንድ በኩል በሙስና፣ በሌላ በኩል በመልካም አስተዳደር እጦት እየተሰቃየን ነው። ስለዚህ በዚህ ጉዳይ የተጨባጭ ሁኔታ ላይ ተሰብስበን በሰላም እንነጋገር ስንል አዳራሽ አይፈቅዱልንም። ሰላማዊ ሰልፍ እንውጣ ሲባል ጠመንጃና ዱላ ሰብስበው መጥተው ይደባደባሉ ህዝቡን። በምን መልክ ይሄ ነው ተጠራቅሞ ብሶቱን የወለደው? ይሄ መፈናቀል፣ ይሄ ስራ አጥነት፣ መልካም አስተዳደር ጉድለት፣ የመሬት ዘረፋ፣ ይሄ ነው የኢትዮጵያን ህዝብ አጠቃላይ ያነሳሳው እንጂ እነሱ እንደሚሉት እነሱ እኮ የሚሏቸው ፓርቲዎች የሉም ይላሉ እኮ ራሳቸውም። አሁን ዛሬ ደርሰው ከየት መጥተው ነው እኛን ከህዝባችን ጋር እጅ ለእጅ ተያይዘን የህዝባችንን ብሶት በህጋዊና ሰላማዊ መንገድ ብቻ የምናስተጋባውን በአንዳንድ በማይገባ አገላለጽ የሚገልጹት ይሄ በእውነቱ የማይጠበቅ ነው ከእሳቸው። እንግዲህ ለምን እንደዛ እንዳሉ እሳቸው ብቻ ናቸው የሚያውቁት። በአግባቡ ግን የመንግስት ወንበር ላይ የተቀመጠ ሰው እየመረጠ ቢናገር ጥሩ ይመስለናል። እኛ የሚናገረውም ነገር አዳማጮቹን ህዝቡን ክብር ሰጥቶ ቢናገር በጣም ደስ ይለናል። እስካሁን ግን ለተሰነዘረው በእሳቸው በኩል የተባለው ምንም አይነት ተቃውሞ ከበስተጀርባ የለም። ሸክሙ በዛብን ብሎ ነው ህዝቡ የተነሳው። ይህን የማይገባ ሸክም ከህገ መንግስቱ ውጭ የሆነ ሸክም የመሸከም ግዴታ የለብንም። ህዝባችንም ያንን የመሸከም ግዴታ የለበትም። በሰላም እስክሪፕቶ ብቻ ይዘው የወጡ ሰዎችን እንደ ጋኔል መስለው ጥይት እየተኮሱ አስለቃስ ጋር እየበተኑ ሰው መግደል ይገባል ወይ? በፈረንጅ በሰለጠነው ሀገር ይሄ ይደረጋል ወይ? ማን ነው ጋኔል? ማን ነው ሰይጣን? ማን ነው ጠንቋይ? ሰው የሚገለው ነው? ህጻናትን በየመንገዱ የሚረሽነው ነው? ወይስ በሰላም ቤቶታችንን ተቀበሉን ብሎ ሰላማዊ ሰልፍ የሚወጣውና ህገ መንግስቱ በፈቀደው አግባብ ችግሩን ለማስረዳት አቤት አቤት እያለ ያለ ህዝብ ነው ይሄ ስም ሊሰጠው የሚገባ። ይህንን ህዝብ የሚፈረደው አዳማጭ የሚፈረደው። በእኛ በኩል ግን አገላለጹ ከእሳቸውም ከመንግስትም የሚጠበቅ ነው አልልም እኔ በኩሌ።
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ፣ ለሰጡኝ አስተያየት አመሰግናለሁ። በዚሁ አበቃለሁ።
ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በ19 በ22ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ እንገኛለን። ከምሽቱ 3 ሰዓት ከ40 ደቂቃ ወይም ለ4 ሰዓት 20 ጉዳይ ሆኗል። አሁን ወደ ተከታዩ ቅንብር እናልፋለን። ወቅታዊ ጉዳዮች። በዩናይትድ ስቴትሷ ጆርጂያ ጠቅላይ ግዛት አትላንታ ከተማ የሕግ አስከባሪ ባለሥልጣናት ከከተማይቱ የእስልምና መሪዎች ጋር ባለፈው ሳምንት ውይይት አካሂደዋል። ከማኅበረሰቡ ጋር ጠንከር ያለ ትስስርና ትምምን ለመፍጠር በታለመውና ከሰላሳ የማያንሱ የሃይማኖት መሪዎች በተገኙበት ውይይት ላይ የተሳተፉትን አነጋግራ ቆንጅታየ ለዛሬ ተከታዩን አጠናቅራለች።
የኢትዮጵያ የእስልምና ጉዳዮች ከፍተኛ ምክር ቤት የዳያስፖራ ዲሬክተር ኢማም ሼህ ሳላሁዲን ወዚር ባለፈው ሳምንት ሐሙስ በተካሄደው ውይይት ላይ ተካፍለዋል። ሼህ ሳላሁዲን የአትላንታ አካባቢ 70 መስጊዶችም ምክትል ፕሬዚደንት ናቸው። ውይይቱ የተካሄደው በቅርቡ ካሊፎርኒያ ሳን በርናርዲኖ ወረዳ ባለስልጣናት ጽንፈኝነት የተቆራኛቸው በማለት የገለጿቸው ባልና ሚስት ባደረሱት የሽብር ጥቃት 14 ሰዎች ከተገደሉና በመጪው ምርጫ ሪፑብሊካን ተፎካካሪዎችን እየመሩ ያሉት ዶናልድ ትራምፕ ሙስሊሞች ወደ አሜሪካ እንዳይመጡ ለጊዜው መታገድ አለበት ሲሉ የተናገሩት ከቀሰቀሰው ክርክር ውዝግብና ስጋት ተከትሎ ነው።
የዲካፕ ካውንቲ የህግ አስከባሪው ቺፍ ዶክተር ሲድሪክ ጥሪ አድርጎ የፖሊስ አዛዦችን በሙሉ ያካተቱ ወደ 15 የሚሆኑ ባለስልጣናት ህግ አስከባሪው እንዲሁም የኛ አትላንታ አካባቢ ከተለያዩ መስጊዶች ኢማሞች ተገኝተን ገንቢ የሆነ ውይይቶች ያሉንን ስጋቶች በዚህ የተካሄደ ባለው ምርጫ ዙሪያ አቶ ትራምፕ የሚያናፍሱት ያሉትን ጥላቻ ወደ ሙስሊሙ የሚያስከትል ያለው ተጽዕኖ በህዝባችን ላይ የምንመክትበትና የምንከላከልበት ሙስሊሞች ሰከንድ ሲቲዝን ወይም ሁለተኛ ዜጋ እንዳንቆጠር መብታችን የተጠበቀ መሆኑን ማረጋገጫ ተሰጥቶናል። አሜሪካም ሀገራችን ነው። ቃል ገብተን በፍላጎታችን አሜሪካ ሲቲዝን እንሆናለን ብለን የተቀበልነውን ሀገራችን ስለሆነ ማንኛውም የምደርስበትን አደጋ በፍጹም እንደምንከላከል ቃል ገብተናል።
በሙስሊሙ ማህበረሰብ፣ በመስጊዶች አካባቢ፣ በመኖሪያ አካባቢ ከሰሞኑ ዶናልድ ትራምፕ ከተናገሩት እና ቀደም ብሎም ደግሞ በሳን በርናርዲኖ ካሊፎርኒያ ከደረሰው ጥቃት ወዲህ ያስተዋላችሁት ችግር አለ? እርስዎ ቀደም ሲል ካሉት ጋር የተያያዘ
አለ? አዎ፣ በተለያዩ እንግዲህ እኛ በሀገሪቷ በሙሉ ጋራ ኔትወርክ ውስጥ ነው ያለ ነው፣ በኢማሞች ሰርክል። ለምሳሌ ለአብነት በፊላደልፊያ አሳማ በመስጊድ ተወርውረዋል። በቴክሳስ ሴቶች እህቶቻችን ተጠቅተዋል። እነዚህን አይስስ
ምን አይነት ጥቃት ደረሰባቸው?
ሂጃብ የለበሱትን እህቶቻችንን የተነጠቁ፣ የተወረወሩ፣ የተመቱ አሉ። በኒውዮርክ እንደዛ በስራ አካባቢ ቅፋት የደረሰባቸው አለ። ይህንን የምከታተል ታስክ ፎርስ አቋቁመን በየቀኑ ሪፖርት እየተለዋወጥን ነው። የዲካፕ ካውንቲ ደግሞ እንዲህ አይነት ችግር ከወዲሁ ከመምጣቱ በፊት እኛን ማወያየቱ ለእያንዳንዱ አካባቢ የፖሊስ ዋና አዛዥ የግል ስልክ ቁጥራቸው ሰጥቶን ማንኛውም ነገር ጥቃት ከፖሊስም ይሁን ከአጠቃላይ ማህበረሰቡ የሚደርስብን ተጽዕኖ ካለ ወዲያው እንድናሳውቋቸው ጠይቆናል። አቶ ትራምፕ እያደረጉ ያሉት በመላው ዓለም ላይ ከፍተኛ ውግዘትና ሽንፈት ደርሶባቸዋል። ይሄ የምናውቀው የአሜሪካ ዲሞክራሲ የሚያሰጋባ አይደለም። የራሳቸውንም ፓርቲ እየረዱም አይደለም፣ እንደውም እየቀበሩት ነው ይገኛል። በእንግሊዝ ብቻ ወደ 375,000 እንግሊዛውያን ሙስሊም ያልሆኑ ወደ ሀገራቸው እንዳይገቡ ራሳቸው ፓርላማቸውን ጠይቀዋል። እኚህ ግለሰብ የሚያስገርመው ነገር የገዛ ቤተሰባቸው ኢሚግራንት ባልተቤት ያላቸው ሰው 11 ሚሊዮን የሆኑትን ኢሚግራንቶቹን ከዚህ ሀገር አባረን ቦርደር ላይ ነው የምጥላቸው ማለታቸው ኢሪስፖንስብል፣ ኃላፊነት የሌለበት እንዲህ አይነት እጩ ለመቅረብ ራሱ የሚያስገርም ነው። ነገሩ ግን አገሪቷ ዲሞክራሲ ያለባት ሀገር ስለሆነ ያው ጉድ በየዘመኑ እንደሚባሉ እንደ ጉድኛም እየታዘብን የአሜሪካን ህዝብ በሙሉ እንደ ጉድ እየታዘበ አብዛኛው የአሜሪካን ህዝብ ሰውየው የምናገሩት እንደ ኢንተርቴን ነው እንጂ ሲሪየስሊ ክሬዲብል የሆነ እጩ እንዳልሆኑ ያውቃሉ። ክቡር ኦባማ ላይ ያላቸው አንዳንድ ጥላቻዎች በእኚህ ግለሰብ ማስተንፈሻ እየተጠቀሙበት፣ ይሄ የፖለቲካ ቁማር ግን የህዝብ ህይወት እንዳያናጋ ስጋት ስላለን እኛ ሃይማኖት አባቶች እንዲህ አይነት ነገሮች መርገብ እንዳለበት የአሜሪካን ሙስሊሞችም ሆነ ያለ ሙስሊሞች ስጋት አይደለም። በቁርአን አስተምሮታችንም በሱረቱል ማይዳ ቁጥር 30 ላይ የምለውም አላህ ስብሓነሁ ወተዓላ አንድን ህይወት እንዳናጠፋ የታገደድን ሙስሊም አማኞች ነን። እንድን ግን ፍቃድ የመግደል ፍቃድ ላይሰንስ የለንም። ይሄ እያንዳንዱ ዜጋ እንዲያውቅ እያሳወቅን እንገኛለን።
ሼህ ሳላህዲን ከህግ አስከባሪዎቹና የትናንቱን ጥሪ እንወያይ ብለው ካደረጉላችሁ የከተማዋ ባለስልጣናት ምን ቃል ተገባላችሁ? ጥበቃ ቢያስፈልግ የመሳሰለውን
ማንኛው ክስተት ብታገኙ ወዲያ ኮንታክት አድርጉን። እኛ ታስክ ፎርስ ኮሚቴ እያቋቋምን ማንን ማነጋገር እንዳለብን እየሰራን እንገኛለን። በዚህ የተነሳ አብረን እንደምንሰራ ቃል ተገባብተናል። እኛም ጎናቸው ለህግ አስከባሪ ጎን ስራቸው እንዲቃለልላቸው ማንኛውም የሽብር አይነት ነገር ሽታውን እንኳን ብናገኝ በፍጹም በፍጹም ዝም እንደማንልና እንደምናጋልጥ ቃል ገብተናል።
ኢማም ሼህ ሳላሀዲን ወዚር ለሰጡኝ ቃል በጣም አድርጌ አመሰግናለሁ።
በጣም አመሰግናለሁ።
ሼህ ሳላሀዲንን ስለ አትላንታው ስብሰባ ከአካሄድ ነው ውይይት ወዲህ በአዲስ አበባው አንዋር መስጊድ ስለደረሰውና ጸሎት ላይ የነበሩ ሰዎችን ስላቆሰለው ፍንዳታ አስተያየታቸውን ጠይቄያቸው ነበር።
በእርግጥ ሰው በመቁሰሉም በጣም አሳዝኖናል። ያ ደግሞ ህዝቡ በተለይ ወጣቱ ጸሎቱን ጨርሶ በመንዙማ ተሰምቶ በጥልቀት ተሰምቶ ባለበት ጊዜ ያንን ደስታውን ወደ ሀዘን ነው የለወጡበት። ይሄንን ደግሞ የሚያመላክቱ ማን ነው ይሄንን አባትነት ያደረገው ብለን ኢማሙንም የታላቁ አንዋር መስጂድም ጸሎቱን መርቼ እንደወጣሁ ወደ ቢሮ እየገባሁ ጎማ የፈነዳ ያህል ስፈነዳ ነው የተሰማኝ እና ወጥቼ አየሁ አሉ።
ያህል ሰው እንደተጎዳ በሆስፒታልስ በሕክምና ላይ በእርዳታ ላይ ያሉት ምን ሁኔታ ላይ እንዳሉ የሚሰሙት ነገር አለ?
አው የምክር ቤቱ ፕሬዚዳንት ክቡር ዶክተር አህመድም የነዛ የታመሙት መሆኗን ሄዶ ዘይረዋል። የታመሙት በጣም የቆሰሉት የተባሉት አምስት ናቸው። እነዛም አገግሞ ጤንነታቸውን እያገኙ ናቸው። ሌሎቹ 19 ናቸው። በአጠቃላይ ቀላል ህሙማን የደረሰባቸው ጤናቸውን አግኝቶ ወደ ቀያቸው ተመልሰዋል። ይሄ ግን እና አላርሚንግ ተቆጥሮ መንግስት ማንክ ሴኩሪቲ ሆነ የህዝብ ደህንነት ታላቁ አንዋር መስጊድ 25-30 ሺህ ህዝብ የሚያስተናግድ ተቋም ነው። አይነት እንዳይከሰት መንግስት ሴኩሪቲውን እንዲያጠናክር እገዛዎች ያስፈልጋቸዋል። ካሜራ መደቀን ያስፈልጋል። ይህንን ቴክኖሎጂ ያለውን አድርጎ ህዝብ ሰላም ማግኘት አለበት።
መንግስት ስለ ፍንዳታው እያጣራ መሆኑን መግለጹ ይታወሳል። አድማጮች፣ የሐሙስ ምሽት ዝግጅታችን ይቀጥላል። ቀጥሎ የምናቀርበው የተፈጥሮ አካባቢ ሳይንስና ህይወት ይሆናል። የተፈጥሮ አካባቢ ፕሮግራም አዘጋጅና አቅራቢ ሰሎሞን አባተ። ምን አለ ዛሬ?
ምን አለኝ መሰለሽ ቆንጂት፣ የተፈጥሮን አካባቢ ነው የምንቃኘው።
ጥሩ ሀሳብ ነው።
ዶክተር ሙሉጌታ መንግስት አያሌው የሚባሉ ባለሙያ ጋብዣለሁኝ። በጠቅላይ ሚኒስትሩ ጽህፈት ቤት በኢትዮጵያ ማለቴ ነው የተፈጥሮ አካባቢ ጉዳዮች ረዳት አማካሪ እና ባለፈው ቅዳሜ በተጠናቀቀው የፓሪሱ የአየር ንብረት ጉባኤ የኢትዮጵያ ተደራዳሪዎች ቡድን አባል ሆነው ለሁለት ሳምንታት ሲደራደሩ ቆይተዋል። የፓሪሱ የአየር ንብረት ጉባኤ ውጤት እጅግ አብዝቶ ካስደሰታቸው ሰዎች አንዱ ናቸው። ለመሆኑ እንዴት አገኙት ይህንን ውሳኔ ዶክተር ሙሉጌታ?
እኔ ከጠበቅኩት ብላይ ነው። በጣም ጥሩ ውጤት ነው። አስቀድሞ በነበረ ውስስታ የነበረ አስቀድሞ የወጣ ሌላ ሰነድ ነበረ ከዚህ በፊት እና እሱን አስመልክቶ ሀገሮች ሀሳባቸውን ሲገልጹ ብዙ ሀገሮች ያለመስማማት አዝማሚያ አሳይተው ነበር እና እኔ የነበረኝ ስጋት ምናልባት አስቸጋሪ የሆነ ስምምነት ለመድረስ የሚል ነበር። ነገር ግን አንድ ቀን አዳር ድርድር ነበረ ሐሙስ ለአርብ ሌሊት እሱ ላይ ነበር በጣም ልዩነቶች ተንጸባርቀው የነበሩት። አርብ ሙሉ ቀን የጋርዮሽ ስብሰባው ተቋርጦ ነበረ እና ሲደረግ የነበረው በሁለትዮሽ የሚደረጉ ስብሰባዎች ነበሩ። ከጀርባ ሆነው የሚደረጉ ድርድሮች ነበሩ እና አርብ ዕለት በተደረጉ ድርድሮች የፈረንሳይ ፕሬዚደንሲው ነው እንግዲህ በዋናነት ይህንን ሲያካሄድ የነበረው። በመጨረሻ ላይ በሀገሮች መካከል ስምምነት ተደርሶ እንግዲህ አንተም እንዳየኸው ቅዳሜ ማታ ጸድቋል በሀገሮች መካከል እና ከጠበቁት በላይ ነው የምልህ። ከዛ አንጻር ነው ከሀገሮች መካከል ከተንጸባረቀው ሰፊ ልዩነት አንጻር
እንኳን ደስ ያሎት እርሶንም አብረዎት ያሉ ለዚህ ሲጥሩ የነበሩ ሰዎችን። ልክ የፈረንሳይ የውጭ ጉዳይ ሚኒስትር ፋቢዩስ ውጤቱን ሲናገሩ ምንም ተቃውሞ እንዳልነበረና ተቀባይነት ማግኘቱን ሰነዱ ሲናገሩ በጣም ትልቅ ጩኸት ነበር በአዳራሹ ውስጥ ይሰማ የነበረው።
በጣም ትክክል።
እርስዎ ምን አደረጉ ያን ጊዜ?
እኔ ምን አደረግኩኝ ነው?
አዎ፣ ልክ በዛች ሰዓት ምን አደረጉ እርስዎ?
አይ ምንም ያደረግኩት ያስታወስኩት የማስታውሰው ነገር የለም።
አብረው ጮሁ፣ አጨበጨቡ፣ እንዲህ አይነት ነገሮች ምንድን ነበር ስሜቱን የገለጹበት?
ተቀላቅዬ ህዝቡን ተቀላቅዬ አጨብጭብ ያለው በጣም ደስ የሚል ሞመንት ነበር። ምክንያቱም ከረጅም ጊዜ ድርድር በኋላ ውጤት ሲታገኝ እንዲሁም ደግሞ በመካከሉ በጣም ተስፋ የሚያስቆርጡ ነገሮች ነበሩ። ማለት ቅድም እንዳልኩ ምናልባትም ፓሪስ ላይ ላይሳካ ይችላል የሚል ሀሳብ ሁሉ ተንጸባርቆ ነበር እና መጨረሻ ላይ ሆኖ ስታየው በጣም ደስ የሚል ሞመንት ነበር እና ልብ የሚሰቅል ነበረ። ሰው ሁሉ ወደ አዳራሽ ከገባ በኋላ ደግሞ ለረጅም ሰዓት ቁጭ ተብሎ ነበረ። ፕሬዚደንሲው የፈረንሳይ የውጭ ጉዳይ ሚኒስትር መድረክ ላይ ከተሰየሙ በኋላ ለረጅም ጊዜ በጣም ምናልባትም ከአንድ ሰዓት ከሁለት ሰዓት የበለጠ አልተከፈተም ነበር ስብሰባው በግል የሆነበት ምክንያት ምንድን ነው? የመጨረሻው ሰነድ ከታተመ በኋላ አንድ ሁለት ቦታዎች ላይ ታይፒንግ ኢረር ነበረ። ያ የታይፒንግ ኢረር በመኖሩ የተነሳ አሜሪካኖች ሊቀበሉት የማይችሉ የጽሁፍ ስህተት ማለት ነው።
አቀራረብ ማለት ነው።
አቀራረብ። አዎ፣ ለምሳሌ በእንግሊዝኛው ሹድ መባል የነበረበትን ሻል ብለው ነው የጻፉት ሁለት ቦታ ላይ ማለት ነው። እና
በተለይ ህግ ሲሆን ትርጉም አላቸው እነዚህ ነገሮች።
በህግ ቋንቋ ሁለቱ ትርጉም አላቸው። ሁለቱም
ለምሳሌ እንደው ለአድማጮቻችን ግልጽ እንዲሆን ተፈጠሩ የተባሉት የቃላት ችግሮች አንደኛው አስገዳጅ የሆነ አንደኛው ደግሞ ሀሳብ የሚያቀርብ በዛ ጉዳይ ላይ አይነት አቀራረቦች ማለት ናቸው።
አዎ ትክክል። ከሀሳብ ነገሩ ከሀሳብ ማቀራረብ በላይ ነው። ከፊል አስገዳጅ ልትለው ትችላለህ፣ ግን እንደዛኛው ጠንካራ አይደለም። እና አሜሪካኖች አስቀድመው ከውጭ ጉዳይ ሚስተር ኬሪ አስቀድመው ሲናገሩት የነበረው ምንድን ነው? አሜሪካ ገንዘብን አስመልክቶ በጣም የህግ ባህሪ ያለው ስምምነት እንደማትፈርም አስታውቀው ነበረ። እና ያቺ የመጨረሻዋ የሁለት ሰዓት ደግሞ ልብ አንጠልጣይ ነበረች። እና ምንድን ያደረጉት አሜሪካኖች እየዞሩ ወይም ደግሞ ዋና ዋና የሚባሉትን ሀገሮች አናገሩ። ማለት ቢቀየር ተቃውሞ እንዳላቸው እና እንደሌላቸው እና መጨረሻ ላይ እነሱ አናግረው ሲጨርሱ ነው ስብሰባው የተከፈተው። እና ገና ስብሰባው ሲከፈት መከፈቱ ሲገለጽ በፈረንሳይ የውጭ ጉዳይ ሚኒስትር አሜሪካኖች እንደተስማሙ ከሌሎች ሀገሮች ጋር እንደተስማሙ ግልጽ ስለሚሆን ከዛን ጊዜ ጀምሮ ጭብጨባው የጀመረው ምክንያቱም በቃ ስምምነት ላይ ደረስን የሚለውን እንግዲህ
ይሄ የሁለት ወገን ስብሰባዎች ያሉኝ እንደዚህ አይነቱን ስብሰባ ነው ማለት ነው። ከጋራ ስብሰባ ይልቅ እንደዚህ ባይላተራል ሊሆኑ በሁለት መንግስታት መካከል የሚደረጉ
እነሱ ወሳኞች ናቸው። አዎ እነሱ በስምምነቱ መደረስ ወሳኞች ናቸው። እነዚህ ነገሮች ናቸው እስከ ሌሊቱ ሙሉ ሲደረጉ የነበሩት እነዚህ የሁለትዮሽ ስብሰባዎች ናቸው። እና እነዚህ ሁሉ ከተደረጉ በኋላ ነው እንግዲህ ቅዳሜ ማታ የአጻጻፍ ግድፈት የታየው። እና እሱን ደግሞ ለማስተካከል ተጨማሪ እየዞሩ የሁለትዮሽ ስብሰባ እዛው ቤተሰብ አዳራሽ ውስጥ አድርገው ስምምነት ላይ ተደረሰ። እንግዲህ አንተ የምታውቀው ኮፐንሃገን ላይ በአውሮፓ አቆጣጠር 2009 ላይ ከብዙ ጥረት በኋላ አልተሳካም፣ ስምምነት ላይ አልተደረሰም። ያኔ ነበር አዲስ አየር ንብረት ለውጥ ስምምነት ይደረሳል ተብሎ የታሰበው እና ያ ሳይሆን ቀረ። አሁን ደግሞ እዚሁ ከስንት ዓመት በኋላ ፓሪስ ላይ ሲደረስ ደስ የሚል ነገር ነው። ለውጦቹም ታይተዋል፣ ብዙ ለውጦች ታይተዋል። ከ2009 በፊት ከነበሩት እስካሁን ባለው ሁኔታ የችግሩን አሳሳቢነት በመገንዘብ ደረጃ ሀገሮች ያላቸው ዝግጁነት በማደግ ላይ ያሉ ሀገሮች ቻይና፣ ህንድንም ጨምሮ ያላቸው ዝግጁነት እና አሜሪካ ያላቸው ዝግጁነት ትልቅ ለውጥ ነው። በግል ድርጅቶች ደረጃም ላይ ግል ድርጅቶች የምንላቸው ዓለም አቀፍ ኮርፖሬሽኖች ራሳቸው በጉዳዩ ትኩረት በመስጠት ብዙ ተሳታፊ ነበሩ፣ በተለያዩ መድረኮች ማለት ነው።
አሁን ያነሱልኝ ጉዳይ የቅድሙ በተለይ የአሜሪካን አቋም በሚመለከት የነበሩት ድርድሮች ትንሽ አሳሳቢ ናቸው። አሜሪካኖቹ ተደራዳሪዎች የዋይት ሀውስ ሰዎች ናቸው፣ የህግ አስፈጻሚው አካላት ናቸው። እነዚያ ሰዎች የህግ ቁልፍ የሚሰሩ ነገሮችን፣ የህግ አስገዳጅነት የሚያመጡ ነገሮችን፣ ወደ ውል ወይም ትሪቲ የሚባለውን ወደ መፈረም የሚወስዱ ነገሮችን ለመቀበል ዝግጁ የማይሆኑት ወደ ሴኔቱ ቀርቦ ወደ ህግ መወሰኛ ምክር ቤቱ ቀርቦ እንዲጸድቅ መደረግ ስለሚኖርበት ነው፣ ራቲፋይ መደረግ ስለሚኖርበት ነው። በእነሱ የተወካዮች ምክር ቤቱ ሪፐብሊካን አባላት ግን ወዲያውኑ አቋማቸውን ያሳወቁት ተቃውሞ ማለት ነው ይህንን የፓሪስ ሰነድ እና ፕሬዚደንት ኦባማ ስልጣን ላይ እስካሉ ወይም የእሳቸውን የአካባቢ ጥበቃ አቋም የሚደግፍ ሌላ ፕሬዚደንት እስካለ ድረስ ብቻ ነው በአሜሪካ ዘንድ ጸንቶ ሊቆይ የሚችለው የስምምነት። ሌላ ሪፐብሊካን ፕሬዚደንት ወደ ዋይት ሀውስ ከገባ ወይም ይህንን ሀሳብ የሚቃወም ፕሬዚደንት ከመጣ አሜሪካ አሁንም የምትጥለው ነው እና ምንድን ነው ያመጣው ለውጥ? ምንድን ነው የፓሪስ ስምምነት ይህንን ያህል ሰውን ሊያስፈነድቅ የቻለበት? አሜሪካ እኮ ቁልፍ ሀገር ነች እኮ ለሁሉም ስምምነት።
ሰው እየታሰበ ያለው ምንድን ነው? ፕሬዚደንት ኦባማ ስልጣናቸውን ከመልቀቃቸው በፊት ይህንን ስምምነት በተመለከተ የማጽደቂያ ሰነዱን ለተባበሩት መንግስታት ይልካሉ ተብሎ የሚጠበቀው እንዳልከው፣ በአሜሪካ የህግ ስርዓት ውስጥ ፕሬዚዳንቱ ከማጽደቁ በፊት ለሴኔቱ ማቅረብ አለበት። አንዳንድ ጊዜ ደግሞ ያለ ሴኔቱ ድጋፍም ፕሬዚዳንቱ ራሱ ኤግዜክቲቭ ፓወሩን በመጠቀም የስራ አስፈጻሚ ስልጣኑን በመጠቀም የሚያደርጋቸው ነገሮች አሉ።
አሁን እንዳለው ማለት ነው። ልክ ነው።
አሁን እንዳለው ማለት ነው። ከዚህ በፊትም ተደርጓል። አንድ አካባቢ ጥበቃን የሚመለከት
ህግ ወጥቷል። በፕሬዚዳንቱ
ያለ ሴኔቱ ፍቃድ ኤግዜክቲቭ ፓወራቸውን በመጠቀም አጽድቀውታል እና ስራ ላይ ውሏል። የፓሪሱንም ስምምነት በዛ መልኩ ያደርጉታል ተብሎ ነው የሚታሰበው። ሴኔቱ ፍቃድ ማግኘት የሚያስፈልጋቸው ስምምነቱን ለማስፈጸም አዲስ ገንዘብ መጠየቅ ካስፈልጋቸው ነው። አስቀድመው ስምምነቱን ማጸደቅ አለባቸው፣ ወይ ደግሞ አዲስ የህግ ማዕቀፍ ካስፈልጋቸው አስቀድመው ሴኔቱን ማጸደቅ አለባቸው። ነገር ግን አሜሪካ ጠቅላይ ፍርድ ቤት ያጸደቀው ከዚህ በፊት ውሳኔ አለ። የአሜሪካ የክሊን ኤር አክት የሚባላል። የክሊን ኤር አክት የንጹህ አየር ህግ የሚባለው የአሜሪካ የአካባቢ ጥበቃ ኤጀንሲ ካርቦን ዳይኦክሳይድን ለህዝብ ጤና ጠንቅ ከሚባሉ ጋዞች አንዱ ብሎ መድቦታል። ይሄን ደግሞ የጠቅላይ ፍርድ ቤታቸው ስላጸደቀላቸው ያንን በመጠቀም ስራ ላይ እናውለዋለን። አዲስ ህግ ማውጣት አይጠበቅብንም፣ ያሉትን ህጎች በመጠቀም ስራ ላይ እናውለዋለን በሚል ነው። ስለዚህ ያ ከሆነ ሴኔት ላይ ማቅረብ አይጠበቅም።
ስለዚህ ይህንን የፓሪሱን ስምምነት የአሜሪካ ህግጋት አካል ለማድረግ ተጨማሪ እርምጃ መውሰድ አያስፈልጋትም አሜሪካ አሁን ባለው ሁኔታ።
አያስፈልገንም ነው የሚሉት። አዎ ንጹህ አየር ህጉ በቂ ነው። ገንዘቡንም በተመለከተ ግዴታ ባህሪ እንዳይኖረው የፈለጉት፣ ግዴታ ባህሪ ቢኖረው ኖሮ ማጸደቅ ይጠበቅባቸው ነው፣ ወደ ሴኔት መውሰድ ይጠበቅባቸው ነው እና ተመሳሳይ መሰናክል ሊያጋጥማቸው ነው። በማደግ ላይ ያሉ ሀገሮች እኮ ገንዘብ የመስጠት ግዴታ አስገዳጅ ግዴታ እንዲሆን ይፈልጋሉ። እንደዛም ነው ብለው ነው የሚያምኑት። ችሮታ ሳይሆን ግዴታ ነው።
እውነት ነው። ይሄ ተንጸባርቋል በግልጽ አቋማቸው እንደዚህ ብሎ ልክ እንዳሉት እርሶ ብለው አንጸባርቀዋል። ሀገሮቹ
አንጸባርቀዋል።
ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ እዚህ ዋሽንግተን ዲሲ በተካሄደ የሳባን መድረክ ላይ ሲናገሩ በመካከለኛው ምስራቅ የዩናይትድ ስቴትስ ፖሊሲ የሚያተኩረው በመላ ግዛቱ ያሉ ለጸጥታና መረጋጋት የሚሰሩ ወገኖች የጀመሩትን ተግባር ከፍጻሜ ማድረስ የሚያስችላቸውን ዕድል ማግኘታቸውን ማረጋገጥ ነው ብለዋል። ሚስተር ኬሪ ለሶሪያው ጦርነት የፖለቲካ መፍትሄ በመፈለጉ አንጻር ተገኙ ካሏቸው ቁልፍ ጉዳዮች መካከል ከተሳካ በዳይሽ እና በሌሎች ጽንፈኞች ላይ ጠንካራና ይበልጥ የተባበረ ጥቃት ማካሄድን እውን ያደርጋል ያሉት ዕቅድ አንዱ ነው። የእስራኤልና ፍልስጤማውያን መሪዎች አሁን ያሉበትን አጣብቂኝ ሰብረው በመውጣት ለሁለቱ ሕዝቦቻቸው ሰላም ብቸኛው ሁነኛ አማራጭ በሆነው ንግግር ላይ ማትኮራቸው እጅግ አስፈላጊ መሆኑንም ሚስተር ኬሪ አስምረውበታል። ሁለት ነጻ ሀገሮች ለሁለቱም ደህንነትና ብልጽግና ያመጣሉ በሚለው የመፍትሄ ሐሳብ ከተስማሙ ዩናይትድ ስቴትስ ምንጊዜም አብራቸው ትዘልቃለች፣ እገዛም ታደርጋለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ አስረድተዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ሚስተር ኬሪ በተጨማሪም የአውሮፓ ኅብረት አምስቱ ሀያላን ሲደመር አንድ የተባሉት አገሮችና ኢራን የደረሱበት የኑክሌር ጦር መሳሪያ ስምምነት አስፈላጊ በመሆኑም ላይ ማብራሪያ ሰጥተዋል። ከሁለት ዓመታት በፊት ከኢራን ጋር ይፋ ድርድሮች ሲጀመሩ አሉ ኬሪ፣ ኢራን 19,000 ማቅለጫዎች በዩራኒየም የዳበሩ ክምር መሳሪያዎችና ቦምብ ለመስራት የሚያስችል ግዙፍ በውሃ ኃይል የሚሠራ ሞተር በማነጽ ላይ ነበረች። ኢራን ምርጫዋ ከሆነ ከሁለት ወራት ባነሰ ጊዜ ውስጥ የኑክሌር ጦር መሳሪያ መገንባት የሚያስችሏትን ቁሳቁሶች ማግኘት ትችላለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ አብራርተዋል። ግን ይላሉ ሚስተር ኬሪ
Under the Joint Comprehensive Plan of Action, every single one of Iran...
ባጠቃላዩ የጋራ ተግባር እቅድ መሰረት ኢራን የኒውክሌር ቦምብ መገንባት የሚያስችላት መንገድ በሙሉ ተዘግቷል። ዩራኒየም የማዳበር፣ ፕላቲኒየም የማበልጸግ፣ ሚስጥራዊ አካሄዷ ሁሉም መንገዷ ተዘግቷል። በድርድሮቻችን መሰረት ሂደቱን ስለምንቆጣጠርና ማረጋገጥም ስላለብን ስለ እያንዳንዷ ጠብታ ዩራኒየም በየቀኑ ክትትል እናደርጋለን። የት እንደገባች እናውቃለን።
ከኢራን ጋር የተደረሰው ስምምነት ራሷ ፈቅዳ በፈረመችው መሰረት የሆነ በመሆኑ ትክክለኛ እርምጃ ነው። ለኢራን የሚጠቅማትም የኑክሌር ጦር መሳሪያ ባይኖራት ነው ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ዝግጅታችን ተጠናቋል። አድማጮች